የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ታህሳስ 30 2016 ዓ.ም ተመረጥ መሰናዷችን ጀመረ። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል።
ይህ ጉዳይ በከባድ ሚስጥር የተያዘ እንደሆነ ያስታውቃል። እንደዚህ አይነት አለመስማማቶች ሊኖሩ ይችላሉ። ፑንትላንድ አካባቢ ያሉ በተወሰነ መልኩ ከጎሳም ጋር በተያያዙ ጉዳዮች ለዚያ የቀረቡ ሰዎች ይህን ሀሳብ ላይገዙት ላይደግፉት ይችላሉ። ይሄ ደግሞ የተለመደ ነው ብዬ ነው ማስበው። ሁሉም ሰው ላይስማማበት ይችላል።
የሰማችኋቸው በውዝግቡ ዙሪያ ትንታኔ የሰጡንን በአዲስ አበባ ዩኒቨርሲቲ አፍሪካና የእስያ ጥናት ምርምር ማዕከል ረዳት ፕሮፌሰር የሆኑትን ዶክተር ሳሙኤል ተፈራ ነው። በምሽቱ በዚህ ጉዳይ ላይ ዘገባ ይኖረናል። በሌላ በኩል የኑሮ ውድነት በእጅጉ እያሻቀበ መሄዱን በሚመለከት በድሬዳዋ ሸማቾችና ነጋዴዎች የተናገሩትንም ይዘናል። ሌሎች መሰናዶችም አሉ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስራዶ እየመረው ኤደን ገረመው አብራችሁ ቆያለሁ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታከናውን ብላለች። ቆንጅታዬ አና አዘጋጇ ናት። ከመላ አሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁ እንድታመሹ እንጋብዛለን። አሁን ከዓለም ዙሪያ ወደ ተጠናቀሩ ዜናዎች እናልፋለን።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎችን። በበርበራ ጉዳይ የአፍሪቃ ቀንድ ውዝግብ ቀጥሏል። ሩሲያ የዩክሬን ለፈጸመችው የአየር ድብደባ የአጻፋ ምላሽ እሰጣለሁ አለች። የሱዳን ጦርነት ብርቱ የረሃብ አደጋ መደቀኑ ተነገረ። የሚሉት ይገኙበታል። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር፣ ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አሃድነት እውቅና እንደምትሰጥ አስታውቃለች። ጅቡቲ የሰሞኑ ሁኔታ እንዳሳሰባቸው የገለጹ አካላትን ተቀላቅላለች። በሌላ በኩል ሰነዱን የመፈረሙ ተከትሎ ውዝግብ ጋር በማህበረሰቦች መካከል መካረር መፈጠሩ አዝማሚያ በተለይም የስደተኞች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ በዓለም አቀፍ ግንኙነት ባለሙያ ትንታኔ ያካተተበት ርዕሰ ወሬዎቹ ይመለከተዋል። ሩሲያ ዩክሬን ለፈጸመችው የአየር ድብደባ ያጸፋ ምላሽ እሰጣለሁ አለች። ዩክሬን በሁለት የሩሲያ ግዛቶች የአየር ድብደባ መፈጸሟን የሩሲያ ባለስልጣናት ተናግረዋል። በሩሲያዋ የድንበር ከተማ ቤልጎሮድ ላይ እያየለ የመጣው የዩክሬን ጥቃት የሚመክት የአጸፋ ምላሽ እርምጃ እወስዳለሁ ሲል የክሬምሊን ቤተ መንግስት አስታውቋል። የሩሲያ የአየር መከላከያ በከተማዋ ላይ የተነጣጠሩ የሚሳይልና የሰው አልባ አውሮፕላኖችን መትቶ በጣለበት ወቅት 3 ሰዎች በፍርስራሹ መቁሰላቸውን የቤልጎሮድ ግዛት አስተዳዳሪ ቪቻሊስካቭ ግድላኮቭ በዛሬው ዕለት አስታውቀዋል። ግድላኮቭ አክለውም በበርካታ መንደሮች ያሉ የመኖሪያ ቤቶችና ተሽከርካሪዎች ላይ ጉዳት አድርሷል ነው ያሉት። የዩክሬን የአየር ድብደባ ዜና የተሰማው የሩሲያ አየር መከላከያ በቤልጎሮድ ላይ የታለሙ 10 ኢላማዎችን ካወደሙ ከአንድ ቀን በኋላ ነው። አካባቢው ባለፉት ሳምንታት የዩክሬን ጥቃቶች ኢላማ ሲሆን ባለፈው ወር መገባደጃ ላይ በተካሄደው የሚሳይልና የሰው አልባ አውሮፕላኖች ጥቃት 5 ሕፃናትን ጨምሮ 25 ንጹሐን ዜጎች መገደላቸው ተዘግቧል። በሌላ ዜና በምዕራብ ሩሲያዊቱ የኦሪዮል ግዛት በዛሬው ዕለት 2 የዩክሬን ሰው አልባ አውሮፕላኖች ኦሪዮል ከተማ ውስጥ የሚገኝ የነዳጅ ማደያ ላይ ባደረሱት ጥቃት ታስነሳው እሳት በኋላ በቁጥጥር ስር መዋሉን የግዛቲቱ አገረ ገዢ አንድሬ ክላይችኮቭ በቴሌግራም ባስተላለፉ መልእክት አስተዋውቀዋል። ኦሪዮል ከዩክሬን ድንበር 220 ኪሎ ሜትሮች ርቃ የምትገኝ ከተማ ናት። ምዕራባውያን ባለስልጣናትና ተንታኞች ሩሲያ ባለፈው አመት ይበልጡን በዩክሬን መሰረተ ልማት አውታሮች ላይ አነጣጥራው ከነበሩት የአየር ጥቃቶች በተቃራኒ በያዝነው የክረምት ወራት በዋናነት በዩክሬን መከላከያ ኢንዱስትሪ ላይ የታለሙ ጥቃቶችን ለመፈጸም የሚያስችሏትን የክሩዝ ሚሳይሎች በማከማቸት ላይ ናት ሲሉ አስጠንቅቀው ነበር። ይሁንና እስካሁን የሩሲያ ጥቃቶች በአብዛኛው በተደጋጋሚ የመጡት የሲቪል አካባቢዎችም ሆኑ ተመልክተዋል። ማክሮን የ34 አመቱን የትምህርት ሚኒስትራቸውን ገብርኤል አታልን አዲስ ጠቅላይ ሚኒስትራቸው አድርገው ሾሙ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአውሮፓ ፓርላማ ምርጫ በፊት ለሁለተኛ ዙር የስልጣን ዘመናቸው ትንፋሽ ለመዝራት ያዙ ጥረት ተደርጎም ታይቷል። እርምጃው አይነተኛ የፖለቲካ ለውጥ ባመጣም ማክሮን ባለፈው አመት የወሰዱት የጥረታና ኢሚግሬሽን ማሻሻያ ከፈጠረው ሁኔታ ለመሻገርና በሰኔ ወር የአውሮፓ ህብረት ድምጽ መስጫ ማዕከላዊ ፓርቲው ያለውን እድል ከፍ ለማድረግ መፈለጋቸውን ያሳያልም ተብሏል። የሱዳኑ ጦርነት ብርቱ የረሃብ አደጋ መደቀኑ ተገለጠ። በሱዳን በመካሄድ ላይ ያለው የሁለቱ ጀነራሎች ጦርነት ከካርቱም በስተደቡብ ወደምትገኘውና አልጃዚራ ወደ ተሰኘችው ለም አካባቢ ከተዛመተ ወዲህ በአንድ ወቅት ትርፍ ያመርቱ የነበሩ ገበሬዎች ምጽዋት ጠባቂ ሆነዋል። ገበሬዎቹ ወደ ማሳቸው መሄድ እንዳልቻሉና የዘሩትንም መንከባከብ ሆነ መሰብሰብ እንዳልቻሉ ለኤፍፒ ዜና ወኪል ተናግረዋል። በሱዳን መደበኛ ሰራዊትና በፍጥኖ ደራሽ ኃይሉ መካከል ባለፈው ሚያዝያ ጦርነቱ ከጀመረ ወዲህ አልጃዚራ ከግማሽ ሚሊዮን በላይ ለሚሆኑ ሰዎች መጠለያ እንደነበረች የተባበሩት መንግስታት ድርጅት አስታውቋል። ጦርነቱ ወደ ደቡብ አቅጣጫ እየተስፋፋ በመምጣቱ ግን ባሳለፍነው የታህሳስ ወር በአልጃዚራ የነበረው ሰላም ደፍርሷል። ዋድ ማዳኒ የተሰኘችው ከተማ ለቆ ለመቆጣጠር ውጊያው በመፋፋሙ በመቶ ሺዎች የሚቆጠሩ ሰዎች ለመሸሽ ተገደዋል። የሱዳን ሰራዊት ዋድ ማዳኒን ጥሎ ሲወጣ የፈጥኖ ደራሽ ኃይሉ ሰፊ እርሻ መሬቶችን በመቆጣጠሩ ሰዎች መንደራቸውን ለቀው ለመውጣትም ሆነ በመስኖና ማዳበሪያ የሚለሙ ሰፋፊ እርሻዎችን ለመንከባከብ እንዳይችሉ ማድረጉ ነው የተመለከተው። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም እንደሚለው በአሁኑ ወቅት 18 ሚሊዮን የሚሆኑ ሰዎች ከረሃብ ጋር ተፋጠዋል። 5 ሚሊዮኑ ደግሞ አስቸኳይ መልስ የሚያሻው ሁኔታ ውስጥ ናቸው ተብሏል። ረሃብ በይፋ ባይታወጅም መከሰቱ አይቀሬ መሆኑን የኖርዌይ ፍልሰተኞች ምክር ቤት የተሰኘ ግብረሰናይ ድርጅት ሲያስታውቅ፣ የአሜሪካው ዓለም አቀፍ የልማት ድርጅት ዩኤስአይዲ በበኩሉ ጦርነቱ ሰብል አምራች በሆኑ አካባቢዎች መስፋፋቱ የአገሪቱን የምግብ ዋስትና አደጋ ላይ እንደጣለ አመልክቷል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜናዎች ነው። የሙሐመድ ባዙም ልጅ ለጊዜው ከእስር ተለቀቁ። ባለፈው ሐምሌ በመፈንቅለ መንግስት ከስልጣን የተወገዱት የኒጀሩ ፕሬዝዳንት ሙሐመድ ባዙም ልጅ ትናንት ሰኞ ለጊዜው በተሰኘ ከእስር እንዲለቀቁ በኒያሚ የሚገኝ ወታደራዊ ችሎት አስታውቋል። የኤፍፒ ዜና ወኪል ተመልክቻለሁ ያለውን የችሎቱን ሰነድ ጠቅሶ እንደዘገበው ከወላጆቻቸው ጋር ባለፈው የሐምሌ ወር ተይዘው የነበሩት ሳሌም ባዙም ለጊዜው እንዲለቀቁ ተወስኗል። ወደፊት በተፈለጉ ጊዜም ወዲያውኑ ሪፖርት ማድረግ እንዳለባቸው ሰነዱ ያመለክታል። የሳሌም ወላጆች አሁንም በፕሬዝዳንታዊ መኖሪያ ቤታቸው እንደታገቱ ነው። ለሙሐመድ ባዙም ቅርብ የሆኑ ምንጮች ለኤኤፍፒ ዜና ወኪል እንዳስታወቁት የ22 ዓመቱ ሳሌም ባዙም ትናንት ማምሻውን የቶጎ መዲና ወደሆነችው ሎሜ አቅምተዋል። ሳሌም የተለቀቁት በቶጎና ሴራሊዮን መንግስታት አሸማጋይነት እንደሆነ ከቶጎ መንግስት የወጣው መግለጫ አረጋግጧል። ከኒጀር ካለፈው ሐምሌ ወር ወዲህ ሙሐመድ ባዙምን ከስልጣን ባስወገደው ወታደራዊ ሁንታ በመተዳደር ላይ ስትሆን፣ መሪው ጀነራል አብዱራህማን ቲያኒ አገሪቱን ወደ ሲቪል አስተዳደር ለመመለስ የሶስት ዓመታት ጊዜ እንደሚያስፈልግ አስታውቀዋል። በመጨረሻም ምዕራባውያን ባለስልጣናትና ተንታኞች ሩሲያ ባለፈው አመት ይበልጡን በዩክሬን ላይ የተመሰረተ የልማት አውታሮች ላይ አነጣጥረው ከነበሩት የአየር ጥቃት በተቃራኒ በያዝነው የክረምት ወራት በዋናነት በዩክሬን መከላከያ ኢንዱስትሪ ላይ የታለሙ ጥቃቶችን ለመፈጸም የሚያስችላትን የክሩዝ ሚሳይሎች በማከማቸት ላይ ናት ሲሉ አስጠንቅቀዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። The Voice of
ስትከታተሉ የቆያችሁት የማክሰኞ ምሽት ዜናዎችን ነበር። አላ ከበደን ካለም ዙሪያ ለተሰባሰቡት ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳፈርቻችናል 57 ዲግሪ ዌስት ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዶችን ይቀጥላል። ዝግጅቶቻችንን የቪኦኤ አማርኛ ፌስቡክ ገጽ ላይና ድረገጽ ላይ በቀጥታ እንድትከታተሉ እንጋብዛለን። የደንገረመ መሰናዶውን በመምራት ብርሃን ኃይሉ ስርጭቱን በመከወን ቆንጅታዬ በዋና አዘጋጅነት አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ግርማ ደገፋና ሲሳይ አሸናፊ የድምጽና የምስል ቅንብሩን በመስራት አብረናችሁን ቆያለን። እናንተም አብራችሁን ስለሆናችሁ እናመሰግናለን። አሁን ለምሽቱ ወደያዝነው አብይ ርዕስ እንሻገር። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር፣ ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አህዳዊነት እውቅና እንደምትሰጥ አስታውቃለች። ጅቡቲ የሰሞኑ ሁኔታ እንዳሳሰባቸው ከገለጹ አካላት ጋር ተቀላቅላለች። በሌላ በኩል የሰነዱ መፈረም ከተከተለው ውዝግብ ጋር በማህበረሰቦች መካከል መካረር የመፈጠሩ አዝማሚያ በተለይም ደግሞ የስደተኞች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ ዓለም አቀፍ ግንኙነቶች ባለሙያን ትንታኔ አካቶ ያሰናዳው ዘገባ ይቀጥላል።
ሶማሊያ መገንጠሏን ከ30 ዓመታት በፊት ያወጀችው ሶማሊላንድ ውቅና የባህር መውጫ የሌላት ኢትዮጵያም በር ሊያገኙበት ያስችለናል ያሉት የመግባቢያ ሰነድ መፈራረማቸውን ተከትሎ በአካባቢውና በዓለም አቀፍ አደባባይ የንግግር ሰበብ ሆኖ ሰንብቷል። ተቃውሟን ስትገልጽ የቆየችው የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድም ያንን ፊርማ ፉርሽና ውድቅ አድርጌያለሁ ሲሉ እሁድ ዕለት አውጀዋል። ለሁለት ቀናት ጉብኝት ኤርትራ የተጓዙት ፕሬዚዳንቱ ጉብኝታቸውን አጠናቀውም ዛሬ መመለሳቸውም ተገልጿል። በሌላ በኩል የሶማሊላንድ ጠቅላይ ኤታማዦር ሹም ሜጀር ጄኔራል ኑህ ኢስማኤል ታኒ ትላንት ወደ አዲስ አበባ ተጉዘው ከኢትዮጵያ አቻቸው ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውን የፌዴሪ መከላከያ አስታውቋል። የኤታማዦሩ ጉብኝትም የሶማሊላንድ የመከላከያ ሚኒስትር አብድቃኒ መሐመድ ስምምነቱን ተቃውመው ስልጣን መልቀቃቸውን ካሳወቁ በኋላ የተካሄደ ነው። ለመሆኑ የሶማሊያው ፕሬዝዳንት የመግባቢያ ስምምነቱን ውድቅ ለማድረግ የፈረሙት ሕግ አቅምና ተፈጻሚነት እስከምን ይሆን? የመግባቢያ ስምምነቱ መፈረም ተከትሎ በቀጠናው የሚታዩ ለውጦች እንዲተነትኑ የአሜሪካ ድምጽ ያናገራቸው በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ያብራራሉ።
በፈረንጆቹ 2017 የካቲት የበርበራ መተላለፊያ ልማት ፕሮጀክት በኢትዮጵያ በሶማሊላንድ መንግስትና በተባበሩት አረብ ኤሚሬቶች መንግስታት መካከል እውን ለማድረግ እንቅስቃሴ ሲጀመር የሶማሊያ መንግስት ለተባበሩት መንግስታት የጸጥታው ምክር ቤት ተመሳሳይ ቁጣውን የገለጸበትን ደብዳቤ አቅርቦ ነበር። ያው ምንም የተሳካ ነገር አልነበረም። አሁንም ለሁለተኛ ጊዜ ነው እያደረጉት ያሉት። ከዚህ በኋላ በቅርቡ ደግሞ ሙሴቢ ካቢኔያቸውን ይዘው ወደ አሜሪካ ይሄዳሉ። ለምን? የአሜሪካ መንግስት ደግሞ በርበራ ላይ ወታደራዊ የጦር ሰፈር ለመገንባት ስምምነት ለማድረግ በቅርቡ መሄዳቸው አይቀርም። የኢትዮጵያን መሰል ስምምነት እውን የሚሆን ከሆነ አሁን ሞቃዲሾ የተቀመጠው የሐሰን ሼክ መንግስት እንግዲህ ለሶስተኛ ጊዜ እንደዚህ አይነት ህግ ሊያወጣና ሊፈርም ነው ማለት ነው።
ፕሬዚዳንት ሐሰን ሼክ መሐሙድ ህጉን ከፈረሙ በኋላ ኤክስ ላይ ባወጡት መልእክት ይህ ህግ በዓለም አቀፍ ህግ መሰረት አንድነታችንን፣ ሉዓላዊነታችንና የግዛታችንን አህድነት ለማስጠበቅ ያለንን ቁርጠኝነት የሚያሳይ ነው ብለዋል። ፕሬዚዳንቱ የኤርትራ ጉብኝታቸውን ተከትሎ በወጡ መግለጫዎችም ከሰሞናዊ ጉዳይ ጋር በተያያዘ ሁለቱ መሪዎች ውይይት ስለማድረጋቸው ምንም የተባለ ነገር የለም። የመግባቢያ ሰነዱን ፊርማ ተከትሎ በሁለቱም ወገኖች በኩል ዲፕሎማሲያዊ ድጋፍ ለማግኘት የሚደረጉ ጥረቶች የሚጠበቅ ነው የሚሉት ዶክተር ሳሙኤል የፕሬዚዳንቱ የኤርትራ ጉብኝትም የዚህ አካል ሊሆን እንደሚችል ግምታቸውን ተናግረዋል።
ኤርትራ መንግስት እስካሁን ምንም አላለም። ጅቡቲ ምንም አላለችም። ብዙዎቹ ምንም አላሉም። በዚህ መሀል ውስጥ ድጋፍ ለማሰባሰብ በሁለቱም ሳይድ እንቅስቃሴዎች እንደሚኖሩ እሙን ነው። ኢትዮጵያና ሶማሌላንድ ይህንን ሀሳብ ደግፎ በሁለተኝነት ሊቆም መንግስትን ለመፈለግ እንቅስቃሴ ያደርጋሉ። ምንም አለ የሚባል አይደለም። በዛውም በኩል ደግሞ ቢተርሊ የተቃወመው የግዛት አንድነት የተጥሷል የሚለው ሶማሊያ መንግስትም ደግሞ ይህንን ሀሳብ ደግፎ ለማሸነፍ በሚያደርጉ እንቅስቃሴ ውስጥ በቅርብ በመጀመሪያነት ወደ ኤርትራ ብሄድ የሚደንቅ አይመስለኝም። ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ስንመለከትና እኔ የተለየ ነገር ይፈጠራል ብዬ አላስብም። ኤርትራም ብትሆን የሶማሊያን አቋም ሙሉ በሙሉ እንደወስድ ታደርጋለች ብዬ አላስብም።
የሶማሊላንድ የመከላከያ ሚኒስትር ፍራቾ መርቀና እየታዩ ያሉ ፖለቲካዊ ለውጦችን በተመለከተ ዶክተር ሳሙኤል ሲናገሩ ስምምነቱ ቀደም ብሎ በሁለቱም በኩል በሚስጥር ተይዞ መቆየቱና አሁን እየታዩ ያሉ ቅሬታዎች መንስኤም ይሄው ሊሆን እንደሚችል ይገምታሉ።
ይሄ ጉዳይ በከባድ ሚስጥር የተያዘ እንደሆነ ያስታውቃል። ብዙም ይባሉ በሶማሊላንድ መንግስት በኩል ያሉ ሰዎች ለጉዳዩ እንዳላቸው ቅርበት ጉዳዩን የተረዱት አይመስልም። ፕሬዝዳንቱና በፕሬዝዳንቱ ዙሪያ ያሉ ሰዎች ብቻ በጥብቅ ሚስጥር ተይዞ ነበር ነው። ይሄ እንግዲህ በሶማሊላንድ መንግስት ብቻ በኩል ሳይሆን በኢትዮጵያ መንግስትም በኩል በተመሳሳይ መልኩ የተያዘ ጉዳይ እንደሆነ የጠቅላይ ሚኒስትሩ ደህንነት አማካሪም በሰጡት መግለጫ ተናግረዋል። እኛም እሱን ለመረዳት ችለናል። እንደዚህ አይነት አለመስማማቶች ሊኖሩ ይችላሉ። ፑንትላንድ አካባቢ ያሉ በተወሰነ መልኩ ከጎሳም ጋር በተያያዙ ጉዳዮች ለዚያ የቀረቡ ሰዎች ይህን ሀሳብ ላይገዙት ላይደግፉት ይችላሉ። ይሄ ደግሞ የተለመደ ነው ብዬ ነው ማስበው። ሁሉም ሰው ላይስማማበት ይችላል።
አፍሪካ ህብረት፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ዩናይትድ ኪንግደም እንዲሁም ሌሎች ሀገሮችና ተቋማት አፍሪካ ቀንድ ላይ የተነሳው ውዝግብ ለመፍታት የሚመለከታቸው ሁሉ ለዲፕሎማሲ ንግግሮች እንዲቀመጡ አሳስበዋል። ዶክተር ሳሙኤል እንደሚሉት ሀገራትና ተቋማት መግለጫዎችን ያወጡ እንጂ በሶማሊላንድ ውቅና ጉዳይ ላይ እስካሁን አቋማቸውን በግልጽ አላሳወቁም።
አብዛኞቹ ሰማናቸውም ከአውሮፓ ህብረት እና ከቱርክ ውጭ ያሉት ሌሎች ይህንን ተቃውሞ ሀሳብ ያነሱ ሀገሮች አብዛኛው አረብ ሊግ ውስጥ ያሉ በካውንስል ደረጃ የሚወከሉ በዛው አካባቢ ያሉ ናቸው። ከዛ ባሻገር ያለው ትልልቅ የምንላቸው ምዕራባውያን ሀገሮችን ጨምሮ በተናጠል እንደዚህ ወጥተው ኦፊሻሊ ዲናውንስ ያደረጉት የለም። የአፍሪካ ህብረትንም የኢጋድን መግለጫዎች ሰምተናል። በሀገራት ደረጃ ግን በግልጽ ተናግሮ ዲናውንስ የሚያደረገም የለም። ስለዚህ የምናየው ምንድን ነው? በሳይለንት ማጆሪቲ ግን ያለው አብዛኛው ይህንን ሀሳብ እያኘከው ነው ማለት ነው። እየተኝቶበታል ምልህ የሶማሊላንድን ውቅና ማግኘት ኩዌስችን የሚያደርግ አይደለም። አብዛኛውም 35 የሚሆኑ ሀገራት በ1960 ለሶማሊላንድ ውቅናን ሰጥቷል። በጣም ትንሽ ቁጥር አይደለም በዛን ወቅትና ይሄን ስናስብ ዓለም የሶማሊላንድን መንግስት ነጻ መሆን የሚቃወመው አይመስልም። ግን አሁን ካለው የኃይል አሰላለፍ ጋር በተያያዘ ምን አይነት ፖለቲካል ኮንሲኩዌንስ ይኖረዋል የሚለውን በማሰብ ጊዜ ሊወስድ ይችላል ብዬ አስባለሁ።
አሜሪካና ሶማሊላንድ ትብብራቸውን ማሳደግ የሚያስችል ስምምነት በቅርቡ ይፈራረማሉ ተብሎ እንደሚጠበቅ የሚናገሩት ዶክተር ሳሙኤል እንደ ዩኤስኤድ ያሉ የአሜሪካ ተቋሞችም ቀደም ብለው በሶማሊላንድ ስራ መጀመራቸውን ይናገራሉ።
የአሜሪካ መንግስት ያው በ1960 ጁን 26 የሶማሊላንድ ከእንግሊዝ ቅኝ ግዛት ነጻ ስትወጣ በነጋታው ጁን 27 በተጻፈ ደብዳቤ እንኳን ደስ አላችሁ መልእክቱን ካቀረቡ ከ35 ሀገራት ውስጥ አንዱ ነው በዛን ሰዓት። ይህም ደግሞ የአሜሪካ መንግስት የሴኩሪቲ ፕሮጀክቱን የሴኩሪቲ ደህንነቱን ኢንትረስቱን ለማስጠበቅ ደግሞ ከመረጣቸው ትልልቅ ቾክ ፖይንቶች በዓለም ላይ የባቤል መንደር አካባቢ ያለበት የቀይ ባህርና የምዕራብ ውቅያኖስ ዳርቻ አንዱ ነው። ይሄ ደግሞ በሶማሊላንድ በኩል ሊገለጽ የሚችል ነው። ሶማሊላንድ ትልቅ ኢንትረስት አለው። በዚህም ምክንያት ነው በ2021 በፈረንጆቹ አቆጣጠር መጋቢት ውስጥ የሶማሊላንድ መንግስትና በሙሴ የሚመራ የአሜሪካ መንግስት በጋራ ሆነው የሶማሊላንድ ፓርትነርሺፕ አክት ብለው ዘለግ ያለ ስምምነትን ያደረጉት። በዚህ ስምምነት ውስጥ የአሜሪካ መንግስት እውቅናን መስጠትን በደንብ የሚያረጋግጡ በአንድ ሌላ ሉዓላዊት ሀገር ውስጥ እንቅስቃሴውን በግልጽ የሚያሳዩ የስቴት ዲፓርትመንቱን የዲፌንስ ፎርሱን እና ዩኤስኤድን በነጻነት የሚንቀሳቀስ የፈቀደበት የውጭ ጉዳይ ስታንዲንግ አፌርስ ኮሚቴውም ይህንን እየተከታተለ ሪፖርት የሚያደርግበትን ስርዓት ያበጀበትን መንገድ እናያለን። እዛ ውስጥ በእርግጥ የዋን ሶማሊያን ሀሳብን ነው የምደግፈው የምናቀነው አሜሪካ የምታቀነቅነው ከዚያ ቆማ ልንፋላለችን ቢልም፣ በሌላ በኩል ደግሞ ለጊዜው ኤክስፕሌን ለማድረግ ምክንያት ለመግለጽ በማይቻል መልኩ ሶማሊላንድ ውስጥ የአሜሪካ መንግስት እነዚህ ሶስቱ አካላቶች በይፋ እንዲንቀሳቀሱ ፈቅደናል፣ ከሶማሊያን መንግስት ጋር አብረን እንሰራለን የሚል ቅድመ እውቅና የሚመስል በፔፐር ላይ ያጸደቀ አስተሳሰብን አስቀምጧል።
የባህር በር አልባ ኢትዮጵያ ከሶማሊላንድ ጋር የፈጸመችው ስምምነት 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 አመታት እንድትከራይ ለንግድና ለጦር ወደብነትም እንድትጠቀምበት የሚፈቅድ ነው። ሶማሊላንድን የግዛት አካል ነች የምትሏ ሶማሊያ ግን ውሉን በብርቱ መቃወሟን አሁንም ቀጥላለች። ለአሜሪካ ድምጽ አስማማው አየነው ዋሽንግተን ዲሲ።
አድማጮቻችን እየተከታተላችሁት እንግዲህ ባስማሙ አየነው የተሰናዳውን ዘገባ ነበር። ቀደም ብለን ስናስተዋውቅ ኬኔዲ አባተ ያለውን ይቅርታን ጠይቃለን። ወደ በኋላ ላይ በኬኔዲ አባተ የተሰናዳውን በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል የሚለውን ዘገባ መለስ የምንልበት ይሆናል። ለምሽቱ ያዝነውን አብይ ርዕስ ፈጽመን ወደ ትንታኔው መጽሔት ነው የምንሻገረው። የጎንደር ሰላም መመለሱን ነዋሪዎችና ባለስልጣናት ገለጹ። በጎንደር በቅርቡ በከተማውን በአካባቢው በፋኖ ቡድን ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተው ግጭት ምክንያት በንጹሃን ዜጎች ላይ የደረሰውን ጉዳት በቅርቡ እንደሚያሳውቅ የከተማው አስተዳደር አስታውቋል። የከተማ አስተዳደሩ ቃል አቀባይ አቶ አበበ ላቀው ዛሬ ለአሜሪካ ድምጽ በሰጡት ቃል በከተማው የንግድ ተቋማት መከፈታቸውና የትራንስፖርት አገልግሎቶችም መጀመራቸውን ገልጿል። በግጭቱ በሰው ላይ ስለደረሰው ጉዳት ምርመራ እየተካሄደ መሆኑን ነው አክለው የገለጹት። በሰሞኑ ግጭት ቁጥራቸው በውል ያልታወቁ ሰዎች በመሞታቸው ነዋሪዎች ትላንት ለአሜሪካ ድምጽ መናገራቸው ይታወሳል። የከተማው አስተዳደር ቃል አቀባዩ መጪው የጥምቀት በዓልን ለማክበር የሚያስችል የጸጥታ ሁኔታ አለ፣ አስፈላጊው ቅድመ ዝግጅትም ተጠናቋል፣ ጎብኚዎችም ያለምንም ስጋት በዓሉን መታደም ይችላሉ ሲሉ ተናግሯል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው ነዋሪዎች ግን በከተማው አልፎ አልፎ እየተከሰተ ያለው ግጭት የሀገር ውስጥና የውጭ ሀገር ጎብኚዎች ታድሞ በበዓሉ በደመቀ ሁኔታ እንዳይከበር እንቅፋት እየሆነ ነው እያሉ ነው። አስቴር ምስጋናው ዘገባላት።
የጎንደር ከተማ አስተዳደር የመንግስት ኮሙኒኬሽን ቃል አቀባይ አቶ አበበ ላቀው ዛሬ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት መጨረሻ በጎንደር ከተማ ጽንፈኛ ሲሉ በጠሩት ኃይል በከተማዋ በተወሰኑ አካባቢዎች የጸጥታ መደፍረስ ተከስቶ እንደነበር ጠቅሰው በግጭቱ የደረሰውን ጉዳት ለማወቅ ምርመራ እየተካሄደ እንደሆነና እንደተጠናቀቀ ለህዝብ እናሳውቃለን ብለዋል።
ያው እንግዲህ ይሄን እራሱን ችሎ በአካሉ ተጣርቶ የሚቀርብ ነው የሚሆነው። ይህን ያልኩት ነው ለማለት ለኔ የጠራ መረጃ እስኪደርስ ድረስ ይህንን ለማለት ያስቸግራል። ስለዚህ የጠራውን መረጃ ማድረስ ይሆናል። የኤግዛክት ቁጥሩን ማለት ነው።
በጎንደር ከተማ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ካለፈው አርብ ጀምሮ እስከ እሁድ ድረስ በተካሄደው የተኩስ ልውውጥ ቁጥራቸው በውል ያልታወቁ ሰዎች መሞታቸውን ነዋሪዎችን ጠቅሰን ትላንት መዘገባችን ይታወሳል። የጎንደር ከተማ አስተዳደር የመንግስት ኮሙኒኬሽን ቃል አቀባይ አቶ አበበ ላቀው የጸጥታ መደፍረሱ በአሁኑ ሰዓት ሙሉ ለሙሉ በቁጥጥር ስር ውሏል ብለዋል።
ለማድረግ የተለያዩ ቦታዎችን ያገኛል። ሰሞኑን የተከሰቱ በከተማችን ሊገቡ ነው። ስለዚህ ያን ያሰበውን ሴራ በከተማ ደረጃ የተደራጀው የጸጥታ መዋቅራችንም ህዝባችንም መክቶ ባሉበት እንዲውል አስችሏል ማለት ነው። በዚህ ሂደት አንዳንድ ከዚህ ከአገልግሎት አኳያ ውስን በተለይ አየር ጤና በሚባል ቀበሌ በማራኪ ክፍለ ከተማ አየር ጤና ቀበሌ ላይ ግጭት ነበር። የተኩስም ልውውጥ ነበር። አሁን ላይ ያቆሙ ከትናንት ጀምሮ ሙሉ በሙሉ ከተማዋን ላይ መደበኛ እንቅስቃሴ ተመልሳለች። ህዝቡም በሰላም ወጥቶ መግባት ጀምሯል።
የጎንደር ከተማ ነዋሪ መሆናቸውን የገለጹልንና ስማቸውን በሚስጥር እንድንይዝ የጠየቁን አንድ ግለሰብም ዛሬ በከተማው ሰላማዊ እንቅስቃሴ መኖሩን አረጋግጠውልናል።
ዛሬ ጠዋት መደበኛ የሆነ እንቅስቃሴ ጀምሯል። ታክሲዎችም ባጃጅም መደበኛ እንቅስቃሴ አይተናል። ከዛዎች ሱቆች፣ ጸጉር ቤቶች፣ ካፌዎች እንዲሁም ባንክ ክፍት ነው። ስለዚህ አብዛኛውን የመንግስት መስሪያ ቤቶች ክፍት ናቸው ብለን መናገር እንችላለን። ነገር ግን የመጀመሪያ ደረጃ ትምህርት ቤት የመንግስትም የግል ትምህርት ቤቶች እስከዛሬው ድረስ ስራ አልጀመሩም። ምክንያቱም ተማሪዎች እኔ በምኖርበት አካባቢ የኤሌመንታሪ ተማሪዎች ወደ ትምህርት ቤት ሲሄዱ አላየሁም። ከትናንትናው አንጻር ዛሬ በደንብ የተሻለ አንጻር ይሰራማል።
ችግር ሊገጥመኝ ይችላል ብለው ስማቸውን ከመናገር የተቆጠቡት አስተያየት ሰጭም ዛሬ ከተማዋ ወደ ሰላማዊ እንቅስቃሴ ተመልሳለች ብለዋል።
ቀመጠዋለኝ ዛሬ ነው ቀብሩ ቀብረናቸው
ትላንት ለአሜሪካ ድምጽ አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ሰሞኑን በከተማው በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተከሰተው ግጭት ምክንያት በየአመቱ በድምቀት የሚከበረው የጥምቀት በዓል ሊከበርም ላይከበርም ይችላል የሚል ስጋት እንዳላቸው ገልጸው ነበር። የከተማ አስተዳደሩ ቃል አቀባይ አቶ አበበ ላቀው እንደሚሉት ግን በዓሉ በድምቀት ለማክበር በጸጥታም ሆነ በመስተንግዶ በቂ ዝግጅት ተጠናቋል።
የሚያመጡ የሚካሄደውን የጥምቀት በዓል ከዓለም ነው ብዙ የሚመጣው በተሟላ ሁኔታ መጥቶ ጥምቀትን በጥር ወር ጎንደር ላይ እንዲያሳልፍ የሚያስችል ጥሪ እያስተላለፍን ነው። እንደ ከተማ 8 ንዑሳን ኮሚቴዎች አሉት። ኮሚቴ ተደራጅቶ ወደ ስራ ያገባ በጣም በርከት ያሉ ወራቶች ተቋጥረዋል። የቅድመ ዝግጅት ስራዎች ተከናውኗል። በጸጥታ በኩልም ያለው አስተማማኝ ጸጥታ ከህዝቡ ጋር የተቀናጀ ተገምቷል። ይህ ሃይማኖታዊ በዓል ብቻ ሳይሆን የከተማውን ኢኮኖሚ የምናነቃቃል፣ የከተማውን መልካም ገጽታ ስላለበት ከኢንቨስትመንት አማራጮችም በተለይ ለባለ ሀብቱ በሚችለው እና መሰማራት በሚደርስ በሚችልበት በሚፈልግበት ዘር እንዲሳተፍ የሚያስችል ምቹ ሁኔታ የተፈጠረበት ሁኔታ ስላለ በሁሉም ዓለም የሚገኝ የእነሱም ተከታይ ከዛ ውጭም ያለ ማህበረሰብ ጎንደር ላይ
እሳቸው ይህን ቢሉም በበዓሉ አከባበር ዙሪያ ዛሬ ያነጋገርናቸው የከተማ ነዋሪዎች ግን የሚከተለውን ብለዋል።
ለመናገር አሁን ለምሳሌ ባለፈው የጌታችን ምሕረታችን ኢየሱስ ክርስቶስ ልደት በዓል በተከበረበት በዋዜማና በዕለቱ የተፈጠረ አይነት ነገር ከተከሰተ ከእናንተም ላይከበር ይችላል፣ ይከበራል ብዬ አላስብም። ምናልባት በዚሁ ከቀጠለ ግን የጸጥታ ሁኔታ እንደ በፊቱ የደመቀ ሁኔታ ባይሆንም ያው ይከበራል ምንም አይነት ችግር ካልተፈጠረ ግን እንዳልኩሽ አሁን ያየነው የልደት በዓል የታየው ነገር የሚከሰት ከሆነ ይከበራል የሚል እምነት የለኝም። እንደ
የገና በዓል በሰላም መጠናቀቁን አስመልክቶ በፌስቡክ ማህበራዊ ትስስር ገጻቸው ምስጋና ያቀረቡት የአማራ ክልል ርዕሰ መስተዳደር አረጋ ከበደ በቀጣይም በክልሉ በሚከበሩ ሃይማኖታዊና ባህላዊ ክብረ በዓላት በሰላም እንዲከበሩ ህዝቡ አስተዋጽኦ እንዲያደርግ ጥሪ አቀርበዋል። ለአሜሪካ ድምጽ አስቴር ምስጋናው።
ጣሊያን የሰባቱን በኢንዱስትሪ የበለጸጉ ሀገራቶች ለመምራት የተለዋጭ ፕሬዝዳንትነቱን ስፍራ መያዟን ተከትሎ ጠቅላይ ሚኒስትሯ ጆርጂያ ሜሎኒ በሰጡት አስተያየት ሀገራቱ ከአፍሪካ ጋር ያላቸውን ግንኙነት ከእርዳታ ይልቅ ስትራቴጂያዊ አጋርነትን በማጎልበት ላይ ትኩረት ማድረግ ለአንድ አመት የሚዘልቀው አመራራቸው አብይ አቅጣጫ እንደሚሆን አመልክቷል። በዚህ ዙሪያ የተሰናዳውን ዘገባ አሉላ ከበደ እንደሚከተል ያቀርባል።
ጣሊያን በግዙፉ መንግስታዊ የነዳጅና ጋዝ ኩባንያ መስራች ኤንሪኮ ማቲ ስም የተሰየመውን የማቲ ፕላን በመባል የሚታወቀውን የአፍሪካ ስትራቴጂያዊ እቅድ ነድፋለች። በአፍሪካ ከኃይል አቅርቦት ባለፉ ጉዳይ ዙሪያ የሚደረግ ትብብር እንዲጠናከርም ይጠይቃል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ባለፈው ሳምንት በሰጡት ጋዜጣዊ መግለጫ ላይ ሲናገሩ እቅዱ በተለይ የተወጠኑ ፕሮጀክቶችን እንደሚያካትት ጠቅመው ዝርዝሩን ግን በዚህ ወር በሚካሄደው የሮም ጉባኤ ላይ ይገለጣል ነው ያሉት። የለንደን ዩኒቨርሲቲው የኦሪየንታልና የአፍሪካ ጥናት ትምህርት ቤት መምህር ፕሮፌሰር ኒኮላስ ዌስትኮት እቅዱን አወድሰዋል። ለአሜሪካ ድምጽ በሰጡት አስተያየትም አበረታች እምርታ ነው፣ ነገር ግን ሊተገበር ይገባል ነው ያሉት። አክለውም በተግባር ተፈጻሚ ሆነው ባይገኙም ካሁን ቀደምም ይህን መሰል ንግግሮች ነበሩ ብለዋል። የቀደመው የአውሮፓ ህብረት የአፍሪካ ክፍል መራሂ ዳይሬክተር ዌስኮት የአውሮፓ ህብረት በዚህ ላይ የሚደረግ ኢንቨስትመንትን ለማበረታታት ከፍተኛ መጠን ያለው ገንዘብ ወጪ አድርጓል፣ ይሁን እንጂ እስካሁን እምብዛም ተጽዕኖ አላሳደረም ብለዋል። ህብረቱ በአፍሪካ ላይ ወጪ የሚያደርገውን መዋለ ንዋይ ውጤታማ ለማድረግ ግን መጠኑን ማሳደግ አለበት ሲሉ አክለዋል።
is a good time to do it. Africa is starved of it.
አሁን ይህንን ለማድረግ አመቺ ጊዜ ነው። አፍሪካ ከፍተኛ የመዋለ ንዋይ እጥረት ገጥሟታል። የመዋለ ንዋይ ፍላጎቶች መጨመር የሀገራቱ ኢኮኖሚዎች ከሌሎቹ አካባቢዎች በበለጠ በአህጉሪቱ ከፍተኛ ተጽዕኖ እያሳደረ ካለው ለውጥ ጋር የሚሄዱ ሁኔታዎችን እንዲከተል ይፈቅድላቸዋል። በጣም አስቸኳይ በመሆኑ ውጥኑ ተግባራዊ መደረጉ ወቅቱ የሚጠይቀው እርምጃ ነው።
እንደርፓን የዘመን አቆጣጠር ባለፈው 2023 የሜዲትራኒያንን ባህር አቋርጠው ወደ አውሮፓ ከዘለቁት ቁጥራቸው 261 የሚደርሱ ህገወጥ ፍልሰተኞች አብዛኞቹ በጣሊያን በኩል አድርገው የገቡ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። የጣሊያን ጥብቅ ኢሚግሬሽን ህጎችም ሆኑ ባህሩ ላይ ለአደጋ የሚጋለጡ ፍልሰተኞችን ነፍስ በማዳን ስራ ላይ በተሰማሩ የበጎ አድራጎት ድርጅቶች ላይ የተጣሉ ገደቦች የፍልሰት ማዕበሉን ለመግታት አልረዱም። የሜሎኒ አስተዳደር የህዝቧ ቁጥር እያደረ እየቀነሰ በመጣባትና በእድሜያቸው የገፉ አረጋውያንና አረጋውያት መኖሪያ ከሆኑ የዓለም ሀገሮች አንዷ በሆነችው ጣሊያን ያለውን የሰራተኛ ኃይል እጥረት ለማሟላት በህጋዊ መንገድ የሚካሄድ የኢሚግሬሽን ሂደት የሚያስተናግድ መሆኑን ይናገራል። እንደ ዌስትኮት ገለጻ ግን በህገወጥ መንገድ ከአፍሪካ የሚነሳውን ፍልሰት ለመቀነስ የተያዘው እቅድ ዋነኛ ዓላማ ከፖለቲካ አንጻር አውሮፓ ውስጥ የሚያዋጣ አቀራረብ ተደርጎ ሊታይ ይችላል።
The far right of Meloni is a relatively moderate representative.
Madlena
ፕሮኮፒዮ በአውሮፓዎች ግንኙነት ምክር ቤት የአፍሪካ ጉዳዮች ተንታኝ ናቸው። ለአሜሪካ ድምጽ ሲናገሩም ሜሎኒ እንደሚሉት ከሆነ እንደ አዳኝና ታዳኝ ሳይሆን ጣሊያን ከአፍሪካ ጋር እንደ ኩያ የምትተያይበት የትብብርና ጠንካራ ስትራቴጂያዊ ግንኙነቶችን መገንባት ትሻለች። ለዚህም ምሳሌ የሩሲያን ጋዝ ሸመታ ለመተው ጣሊያን በኃይል አቅርቦቱ ረገድ ከአፍሪካ ጋር የደረሰችውን ትብብር አንስተዋል። ከፍልሰት ጋር የተዛመዱ ስጋቶች ለጣሊያንም ሆነ ለአውሮፓ ህብረት ትልቅ ስፍራ የሚሰጣቸው ጉዳዮች ቢሆኑም የማታይ እቅድ ግን ይበልጡን ኢኮኖሚ ተኮር ነው ብለዋል።
ጣሊያንና በአጠቃላይ አውሮፓ ከእርዳታና ከልማት ትብብር ይልቅ ወደ ኢኮኖሚያዊ አጋርነት ለመሸጋገር በብዛት እያወሩ ነው። ይሁን እንጂ የእርዳታ ቀነሳን የተመለከተ ተጨባጭ ለውጥ የመምጣቱ ጣ ፈጽሞ የማይመስል ነገር ነው። በመሆኑም ሁለቱን የመከተሉ አማራጭ ይበልጥ ተጨባጭ ሳይሆን አይቀርም። ትኩረቱ በልማት ትብብር ላይ ብቻ ሳይሆን በኢኮኖሚ አጋርነትም ጭምር መሆኑ አውንታዊና የተሻለ ያቀራረብ ለውጥ ነው። አፍሪካ የመሰረተ ልማት፣ የኃይል አቅርቦት፣ ጤናና ትምህርትን ጨምሮ መጠነ ሰፊ የፋይናንስ ፍላጎት አላት።
እንደ ፕሮኮፒዮ እይታ ግን ይህን መሰሉን የልማት ፍላጎቶች ለማሟላት የአውሮፓ ህብረትና የምዕራባውያን የገንዘብ ድጋፍ ብቻውን በቂ አይሆንም።
በጋዛው ጦርነት በሚዲያ ላይ እየደረሰ ያለው ጉዳት ከፍተኛ መሆኑ ተገለጸ። የጋዛን ጦርነት በመዘገብ ላይ የነበሩ ሁለት ተጨማሪ ጋዜጠኞች መገደላቸውን ተከትሎ የተባበሩት መንግስታት ድርጅት ከጥቅምት ወር ወዲህ በታሪክ ታይቶ በማያውቅ መልኩ ወደ 80 የሚጠጉ ጋዜጠኞች የመገደላቸው ጉዳይ እንዳሳሰበው አስታውቋል። በዚህ ዙሪያ ጄሲካ ጃሬት ያደረሰችንን ዘገባ ስምኝሽ ቆየ እንደሚከተለው አሰናድታለች።
ጋዛ የሚገኘው የአልጀዚራ ቢሮ ዋና ኃላፊ ዋኤል አልዳህዱ ከልጃቸው ሐምዛ ጋር የመጨረሻ ስንብት ያደረጉበት ይህ ቀን ለመገናኛ ብዙሃን የጨለማ ቀን ነበር። የአልጀዚራ ሚዲያ ባልደረባ የነበረው ሐምዛ አልዳህዱ እሁድ ዕለት ራፋ አቅራቢያ ከተገደሉ ሁለት ጋዜጠኞች መካከል አንዱ ነው። ዋኤል አልዳህዱ ልጃቸውን ማጣታቸው ለቤተሰባቸው ተጨማሪ ሐዘን ነው። የአልጀዚራ ኃላፊው በጥቅምት ወር የተካሄደ አንድ ጥቃት በቴሌቪዥን በቀጥታ ይተላለፍ በነበረበት ወቅት ባለቤታቸው፣ የ15 ዓመት ወንድ ልጃቸው፣ የ7 ዓመት ሴት ልጃቸውና የልጅ ልጃቸው መገደላቸውን አወቁ። ሌላኛው ልጃቸው የህያ ደግሞ ከፍተኛ ጉዳት ደርሶበት ነበር። ዳህዱ ራሳቸው በተሐሳስ ወር ዘገባ ላይ ያሉ ጉዳት ደርሶባቸው እንደነበር ይናገራሉ።
አንድ ሰው በህይወቱ ያለውን ነገር ካጣ በኋላ እንደገና የመጀመሪያ ልጁን ሞት እንዴት ይቀበላል? የቤተሰቦቼን አባላት ሚስቴን፣ ልጄን መሐሙድ፣ ሻምና አዳምን አጥቻለሁ። አሁን እንዴት ይህን መቀበል እችላለሁ?
የዳህዱ ልጅ ሐምዛና የአጃንስ ፍራንስ ፕሬስ ዘጋቢ ነበረው ሙስተፋ ሁሪያ እሁድ ለት የተመደቡበትን ስራ አጠናቀው እየተመለሱ ሳለ ነበር በእስራኤል ያየር ድብደባ መኪናቸው የተመታው። የእስራኤል መከላከያ ኃይል አሸባሪ ቡድን ለይቶ መምታቱን ለሮይተርስ የገለጸ ሲሆን በአንድ ተሽከርካሪ ውስጥ ይጓዙ የነበሩ ሌሎች ሁለት ተጠርጣሪዎች መገደላቸውን የሚገልጽ ሪፖርቶች መውጣታቸውንም እንደሚያውቅ ተናግሯል። እሁድ ለት የተገደሉት ሁለቱ ጋዜጠኞች በጦርነት ዘገባ ውስጥ ታይቶ በማያውቅ ሁኔታ ከተገደሉ በርካታ ጋዜጠኞች መካከል መሆናቸውን የመብት ተሟጋቾች ይገልጻሉ። ኮሚቴ ቱ ፕሮቴክት ጆርናሊስትስ የተሰኘው የጋዜጠኞች መብት ተሟጋች ቡድን እንደ አውሮፓውያን አቆጣጠር ከጥቅምት 7 እስከ ጥር 8 ድረስ ያለውን ወቅት ገልጾ ባወጣው መረጃ መሰረት እስካሁን 79 ጋዜጠኞች የተገደሉ ሲሆን 72ቱ ፍልስጤማውያን፣ 4ቱ እስራኤላውያንና 3ቱ የሊባኖን ዜጎች መሆናቸውን አስታውቋል። ይህ በአጭር ጊዜ ውስጥ የደረሰው ከፍተኛ መጠን ያለው የጋዜጠኞች ሞት የተባበሩት መንግስታት ድርጅትንም አስደንግጧል። የድርጅቱ ተባባሪ ቃል አቀባይ ፍሎሬንሲያ ሶቶ ኒኞ ሰኞ ዕለት ለጋዜጠኞች በሰጡት መግለጫም ጋዜጠኞች ኢላማ እንዳይደረጉ በድጋሚ ጥሪ አቅርበዋል።
Journalists, you know, they risk their lives to bring the truth to everyone all over the world, and this is increasingly hard.
ጋዜጠኞች እውነትን በአለም ዙሪያ ላሉ ሰዎች ሁሉ ለማድረስ ህይወታቸውን አደጋ ላይ ይጥላሉ። ጋዛ ውስጥ የሚገጥማቸው ሁኔታ ግን የሥራ የበለጠ ከባድ እንዲሆን አድርጎታል።
ዋሽንግተን ዲሲ የሚገኘው የእስራኤል ኤምባሲ በጉዳዩ ላይ አስተያየት እንዲሰጥ ከአሜሪካ ድምጽ ለቀረበለት ጥያቄ ምላሽ አልሰጠም። ሆኖም የኤምባሲው ቃል አቀባይ ቀደም ሲል ባደረጓቸው ንግግሮች የእስራኤል ጦር ሆን ብሎ ጋዜጠኞችን ኢላማ እንደማያደርግ ተናግረው ነበር። ሮይተርስን ጨምሮ የተለያዩ ቡድኖች ያደረጉት ምርመራ ግን የሚያመለክተው ይህን ምላሽ የሚቃረን ነው። ሮይተርስ ባለፈው ወር ባካሄደው አንድ ጥናት ለምሳሌ የእስራኤል ታንክ በጥቅምት ወር ሆን ብሎ በፈጸመው ጥቃት የድርጅቱ ጋዜጠኛ የነበረው ኢሳብ አብዱላህ መገደሉን አረጋግጧል። ምርመራው የእስራኤል የዜና ቡድን የሚገኝበትን ቦታ ያውቅ ነበር ብሏል። ሊባኖስ የሚገኘው የሮይተርስ ቢሮ ኃላፊ ማያ ጌብሊ እንደሚሉት ሮይተርስ ለግድያው ተጠያቂነት እንዲኖር ግፊት እያደረገ ነው። ያም ሆኖ አብራቸው የሚሰሩት ባልደረቦቻቸው አሁንም የሚሰሩበትን አደገኛ ሁኔታም ያስረዳሉ።
ጋዜጠኞች ስራቸውን መስራት የማይችሉበትና ኢላማ ባለየ የቦምብ ጥቃት ስራቸውን መስራት እንዳይችሉ የሚከለከልበት እጅግ አስከፊ ሁኔታን እያየን ነው።
ጌብሊ አክለው እንደዚህ አይነት ጠንካራ ውጊያ በሚካሄድበትና ለጋዛ ያለው አቅርቦት በተገደበበት ወቅት በሀገሪቱ ውስጥ ያሉ ጋዜጠኞች የሚያስተላልፉት መረጃ እጅግ በጣም አስፈላጊ መሆናቸውን ይገልጻሉ።
ከስፍራው የሚዘግቡ ጋዜጠኞች ሲኖሩና በቀጥታ እነዚህን ምስሎች ሲያቀርቡ የበለጠ ተጠያቂነት የሚኖርበትን ሁኔታ ይፈጥራሉ።
ዳዱ ሌላ ተጨማሪ ልጃቸውን እየቀበሩ ባሉበት ወቅት ዓለም አቀፉ የወንጀለኞች ፍርድ ቤት በጦርነቱ ላይ በሚያደርገው ምርመራ በጋዜጠኞች ላይ የሚፈጸሙ ወንጀሎችንም እንደሚያካትት ለድንበር የለሽ የጋዜጠኞች ቡድን አረጋግጧል። በጂሲካ ጃሬት ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመቀጠል ደግሞ የምናልፈው መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው። በበርበራ ጉዳይ የአፍሪካ ቀንድ ውዝግብ ቀጥሏል። ኢትዮጵያና ሶማሊላንድ በወታደራዊ ትብብር፣ ኤርትራና ሶማሊያ ደግሞ በሰሞኑ የመግባቢያ ሰነድ ዙሪያ ውይይት አድርገዋል። ኤርትራ ለሶማሊያ ሉዓላዊነት፣ አንድነትና የግዛት አህዳዊነት እውቅና እንደምትሰጥ አስታውቃለች። ጅቡቲ ደግሞ የሰሞኑ ሁኔታ ካሳሰባቸው ጎራ መቀላቀሏ ነው የተገለጸው። በሌላ በኩል የሰነዱ መፈረም ከተከተለው ውዝግብ ጋር በማህበረ ሰዎች መካከል መካረር የመፈጠሩ አዝማሚያ በተለይም ደግሞ የስደቶች ደህንነት ጉዳይ እንደሚያሳስበው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን አስታውቋል። ኬኔዲ አባተ ዓለም አቀፍ ግንኙነቶች ባለሙያን ትንታኔ አካቶ ያደረሰን ዘገባ ይቀጥላል።
ኢትዮጵያና ሶማሊላንድ በአፍሪካ ቀንድ ውጥረት የቀሰቀሰውን የባህር በር መግባቢያ ስምምነት ከተፈራረሙ በኋላ የሚስተዋሉ ለውጦችና ክስተቶች አሁንም እንደቀጠሉ ናቸው። የመግባቢያ ሰነዱ ከተፈረመ ከሳምንት በኋላ ኢትዮጵያና ሶማሊላንድ በወታደራዊ ትብብር ዙሪያም ውይይት አድርገዋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሶማሊላንድ ጠቅላይ ኤታማዦር ሹም ሜጀር ጄኔራል ኑህ ኢስማኤል ታኒ ጋር ሰኞ ታህሳስ 29 ቀን 2016 ተምረት በወታደራዊ ትብብር ዙሪያ መወያየታቸው ተገልጿል። አዲስ አበባ ውስጥ በተካሄደው በዚህ ውይይት ላይ የኢትዮጵያው ፊልድ ማርሻል ብርሃኑና የሶማሊላንድ አቻቸው በወታደራዊ ትብብር ዙሪያ በጋራ መስራት በሚቻልባቸው መንገዶች ላይ መምከራቸውን የኢትዮጵያ መከላከያ ሰራዊት በማህበራዊ መገናኛ ገጹ አስታውቋል። ይህ ውይይት በተካሄደበት ዕለት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ደግሞ በኤርትራ ጉብኝት አድርገው ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸውን የሁለቱ አገሮች መንግስታት ገልጸዋል። የሶማሊያው ፕሬዝዳንት መሐሙድ ከፕሬዝዳንት ኢሳያስ ጋር ያደረጉትን ውይይት በተመለከተ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ ኤርትራ ለሶማሊያ ሉዓላዊነት አንድነትና የግዛት አሃድነት ድጋፍ እንዳላት ፕሬዝዳንት ኢሳያስ እንዳረጋገጡላቸው የኤርትራ የማስታወቂያ ሚኒስትር በኤክስ ገጹ ላይ አስፍሯል። ኤርትራን በተደጋጋሚ ጎብኝቻለሁ፣ ለኛ ኤርትራ ቤታችን ናት ያሉት ፕሬዝዳንት መሐሙድ አሁን የመጣነው ኤርትራ ከፍተኛ ድጋፍ እያደረገችልን ባለችበት በዚህ ወቅት ሶማሊያ እየተካሄደባት ባለው ሽብር ላይ ስለምታካሄደው ጦርነት ለፕሬዝዳንት ኢሳያስ ለመግለጽ ነው ማለታቸውንም አትቷል። ስለ ቀጠናው የቅርብ ጊዜ ተለዋዋጭነትም መወያየታቸውን ገልጸዋል። ኤርትራ የሶማሊያን ሉዓላዊነት አንድነትና የግዛት አሃድነት ለማስጠበቅ ድጋፍ ስታደርግ ቆይታለች፣ ይህም የኤርትራ ዓለም አቀፍ አቋም ነው ካሉ በኋላ ፕሬዝዳንት ኢሳያስ ዛሬም ይህን እንዳረጋገጡላቸው ገልጸዋል። ፕሬዝዳንት ሐሰን ሼክ መሐሙድ በኤርትራ ያደረጉትን የሁለት ቀናት ጉብኝት አጠናቀው ዛሬ ረፋድ ላይ ወደ አገራቸው መመለሳቸውንም ጠቅሷል። በጉዳዩ ላይ አስተያየታቸውን የሰጡን በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ጉዳዮች መምህርና ተመራማሪ ሱራፊል ጌታነ የመግባቢያ ስምምነቱን ተከትሎ በተቀናቃኝ ኃይሎች መካከል እየተስተዋሉ ያሉ ጫና የመፍጠር እንቅስቃሴዎች ቀጠናዊ ውጥረትን የሚያባብሱ እንደሆኑ አብራርተዋል።
በአጠቃላይ እንግዲህ አሁን ያለውን ከኢትዮጵያ ከሶማሊላንድ እና በሶማሊያ በኩል ያለው ነገር በሶማሊያ በኩል ወደ ኤርትራ ፕሬዝዳንት ሄዱበት ሁኔታ አለ። ያ እንደሚታወቀው ግብጽና ኤርትራ በዚህ አካባቢ አሁን ባለው ሁኔታ ላይ የውጥረትን ከማባባት አኳያ የሚታወቁ ሀገራት ናቸው። በተለይ የሶማሊያ ከርምድና የኢትዮጵያ በአንድ በሌላም ታሪካዊ ጠላት ነው የሚባሉት ግብጽ ጋር ሄዶ በዚህ አካባቢ ተጽዕኖ እንዲፈጥሩ የማድረግ በሌላ በኩል ደግሞ ከኤርትራ ጋር ከቀይ ባህር ውዝግብ ጋር ተያይዞ በኤርትራ በኩል አሁን ካለ ኢትዮጵያና ኤርትራ የዲፕሎማሲ ፍጥጫ አንጻር ያለው ሁኔታ ይታወቃል። እና እንግዲህ ይህን ነገር እንደ መልካም አጋጣሚ በመጠቀም ይመስላል ሰውዬ ወደ አስመራ ያደረጉት ትሪፕ ይህን ያለመና አካባቢ ላይ ውጥረት ለማንገስ በኢትዮጵያ ላይ ደግሞ ጫና ለመፍጠር ያደረጉት እሳቤ ነው። በሌላ በኩል ደግሞ የሶማሊላንዱ ኢታማዦር ሹም አዲስ አበባ ተገኝተው ትላንትና እሳቸው በአዲስ አበባ መገኘት የሚሰጠው እንደምታ ከፍተኛ ነው። ምክንያቱም ሶማሊያ እርምጃ ውስዳለሁ ብሎ በመንግስት በኩል ምክር ያሰጥቷል። እንዲሁም የሶማሊያው መከላከያ ኃላፊ እንዲሁ መከላከያ ሹሙ እንመጣላቸዋለን የሚል አይነት ለሶማሊላንድ የሰጡት ከፍተኛ የሆነ ማስጠንቀቂያ ከዛ ጋር ተያይዞ ነው እንግዲህ እኚህ ሰው በአዲስ አበባ ተገኝተው በዚህ በወታደራዊ መስፉ ከኢትዮጵያ አቻቸው ጋር እንዴት አድርገው ያን አካባቢ በሶማሊላንድ መጠበቅ እንዳለባቸው ጭምር የመከሩበት ሁኔታ ነው ያለው። ያ እንግዲህ ከወቅቱ የሶማሊያ ጋር መንግስት የሚያደርገው እንቅስቃሴ ጋር ተያይዞ ነው። የሀይልም በዲፕሎማሲ ማለት ነው።
ሙሉ በሙሉ ሊባል በሚችል ደረጃ የኢትዮጵያን የባህር ላይ እንቅስቃሴ የምታስተናግደው ጅቡቲ በሶማሊያና በኢትዮጵያ መካከል ያለው ውጥረት እንዳሳሰባትና በአጽንኦት እየተከታተለች መሆኑን ገልጻለች ሲል አጃንስ ፍራንስ ፕሬስ ዘግቧል። መንግስቷ ትላንት ባወጣው መግለጫ ሁኔታውን ለማርገብ በሁለቱ አገሮች መካከል ውይይት እንዲደረግ ጠይቋል። የቀጠናው የጋራ ልማት ትብብር ድርጅት ኢጋድ የወቅቱ መሪ የሆነችው ጅቡቲ ቀውሱን ለመፍታት ከአባል አገሮች ጋር ጥረት እያደረገች ገጭ እንደምትገኝ ማስተውቃለች። የኢጋድ አባል አገሮች በሙሉ የግዛት አንድነትና ሉዓላዊነት መከበር አለበት የሚል አቋም እንዳላትም ጅቡቲ ገልጻለች። ጉዳዩ አሳስቦናል፣ የሶማሊያ ሉዓላዊነት መከበር አለበት ይላሉ መግለጫ ከሰጡ የዓለም አቀፍ ማህበረሰብ አባላት መካከል ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የእስላማዊ ትብብር ድርጅትና የአረብ ሊግም ይገኛሉ። በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ጉዳዮች መምህርና ተመራማሪ ሱራፌል ጌታነ አሁን ያለው ውጥረት በድርድር ልባት ካላገኘ ከቀጠናው ያለፈ ቀውስ ሊፈጥር ይችላል የሚል ስጋት እንዳላቸው ጠቅሰው ዓለም አቀፍ ተቋማት ችግሩን ለመፍታት ሚናቸውን መጫወት እንዳለባቸው አሳስበዋል።
እንግዲህ አሁን ከሰሞኑ እንቅስቃሴ ጋር ካየነው ለቀጠናው ከፍተኛ የሆነ የሰላም ነጠጣ የደህንነት ስጋት እየፈጠረ ሁኔታ እናያለን። ምክንያቱም በቀይ ባህር አካባቢ ሌሎች አማጺ ቡድኖችም ከፍተኛ ንግድ ቡቲ አማጺ ቡድን ምን ያህል ባህር ንግዱ እንዳስተዋጎለ የአየር ሚ ነጠጣንበት ሁኔታ አለ። አሁን ደግሞ የሰሞንኛውን ተገናኝቶ አልሻባብ ጭምር መግለጫ ያወጡበት ሁኔታ እና አልሻባብ ጭምር በአንድነት የማሰለፍ አዝማሚያ የሚታይ ይመስላል። ያ ደግሞ ለቀጠናው እንደላ አካባቢ ከፍተኛ የሆነ ችግር ይፈጥርበት ሁኔታ ይናያል። ቀጠናው ከዚህ በፊት በብዙ መልኩ ተፈነበት ቀጠና እስከሆነ ድረስ አሁን ደግሞ እንደዚህ አይነት ችግሮች ተጨምሮበት የባሰ አካባቢውን የትርምስ ቀጠና የሚያደርገው እና ይሄ ደግሞ ለሌሎች ታጣቂ ኃይሎች ለውጭም ኃይሎች ከፍተኛ በር የሚከፍትና አካባቢ ላይ የፈጥረው የሰላም ነጠታ ስጋት ለቀጠናው ብቻ ይተርፍ አይደለም፣ ለመላው ለአፍሪካ ቀንድ አካባቢ ሀገራት ሁሉ የሚዳስስ ስለሆነ ይሄ በደንብ በሁሉም አክተሮች ዋና ተዋናዮች ጥንቃቄ መታየት አለበትና የተሻለ አሁን ያለው የከረረ የዲፕሎማሲ ግንኙነታቸውን ማለዘብ አለባቸው የሚል እሳቤ አለ። በሌላ በኩል ኒጀርና አፍሪካ ህብረት ከፍተኛ ሚና መጫወት አለባቸው። በተለይ አሁን ያለው የዲፕሎማሲ መካረርና ጥረት አርገብ አለበት ብዬ ነው ማስበው። በመንግስታት በኩል ያለውን ግንኙነት በድርድር እንዲፈታ ማድረግ ከነዚህ ተቋማት የሚጠበቅ ነው ብዬ ነው ማስበው።
ከሶስት አስርት ዓመታት በላይ በሀርጌሳ ላይ እምብዛም ስልጣን የሌላት ሞቃዲሾ ለኢትዮጵያ በሊዝ ኪራይ የባህር በር፣ ለሶማሊላንድ ደግሞ በሂደት የነጻ ሀገርነት እውቅናን ከኢትዮጵያ እንድታገኝ ያስችላል የተባለው አወዛጋቢ ስምምነት ተግባራዊ እንዳይሆን ዓለም አቀፍ ድጋፍ መሻቷን ቀጥላለች። ስምምነቱ በሶማሊያ ሉዓላዊነትና የግዛት አሃድነት ላይ የተቃጣ ግልጽ ወረራ እንደሆነ የገለጹት የሶማሊያው ፕሬዝዳንት መሐሙድ ስምምነቱን ውድቅ የሚያደርግ ያሉትን ህግ እንደፈረሙ ማስተውቀዋል። በሌላ በኩል በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም ያለችው ኢትዮጵያ የመግባቢያ ስምምነቱን በመፈረሜ የተጣሰ ህግ የለም ማለቷ ይታወቃል። ይህ በእንዲህ እንዳለ የሰነዱ መፈረም የፈጠረው ውጥረት በማህበረሰቦች መካከል መካረር እንዳያስከትልና በተለይም የስደተኞች ደህንነት እንደሚያሰጋው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ዋና ጽህፈት ቤቱ ዩናይትድ ስቴትስ የሚገኝ ቡድን ትናንት ባወጣው መግለጫ ገልጿል። በእንግሊዝኛ ስሙ መጠሪያ ምህጻር ኦላቭ እየተባለ የሚጠራው ማህበር ሶማሊላንድ ከአስሮች አመታት ራስዋን ማስተዳደር በኋላ ስላላት እውቅና የማግኘት ፍላጎት የኢትዮጵያን የባህር በር ማግኘት አስፈላጊነትና የሶማሊያን የሉዓላዊነትና የግዛት አሃድነት መጠበቅ ስጋት ጉዳይ ጎን ለጎን እንደሚገነዘብ አመልክቶ የሁሉንም ወገኖች ፍላጎቶች የሚመልስ ሚዛናዊ መፍትሄ ቁልፍ ነው ብሏል። ይሁንና በማህበራዊ ሚዲያ ላይ እየወጡ ያሉ ጸረ ኦሮሞ ስሜቶችና በስደተኞች ላይ ያሉ የጥላቻ ንግግሮች በብርቱ ያሰጉት እንደሆነ ኦላ አመልክቶ ስደተኞች ሊከበሩ እንደሚገባና ባለም አቀፍ ህግም ጥበቃ እንደሚደረግላቸው አስታውሷል። የሶማሊላንድና የሶማሊያ መንግስታትም በከለላቸው ስር ደህንነትን ለጠየቁ ኦሮሞዎችና ሌሎችም ጥበቃ እንዲያደርጉ ማህበሩ ጥሪ አቅርቧል። ዓለም አቀፉ ማህበረሰብ በኢትዮጵያና በሶማሊያ መንግስታት መካከል የሚደረጉ ድርድሮችን እንዲደግፍና ሶማሊያ የሚገኘው የመንግስታቱ ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር ቢሮም እየተሰሙ ባሉ ንግግሮች ውስጥ የስደተኞች ደህንነት መጠበቁን እንዲያረጋግጥ ኦላ ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። የምሽቱ የመጨረሻው የሆነውን ዘገባ ላስተዋውቃችሁ። ስኬታማ ልጆችን የማሳደግ ምስጢር፣ ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና የእያንዳንዱ የእድገት ደረጃ ላይ እንዲዘጋጁ የሚረዳ ስልጠና በአዲስ አበባ ከተማ ተካሂዷል። ስልጠናውን ያዘጋጀው ኦኤስቢስ ኢትዮጵያ የተሰኘ ተቋም ነው። ስመኝሽ የቆየ በዚህ ዙሪያ ያጠናቀረችው ዘገባ ይቀጥላል።
እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ።
ፓሬንቶን የሚለውን ቃል ከሁለት የተለያዩ ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው፣ ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜን የሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን።
እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው?
የወላጅነት ማራቶን ነው ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ፣ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለው። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርሰሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን 18 ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ18 እስከ 24 ያለው። ያ ደግሞ ወደ ቀጣይ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ጤናማ እንዲሆኑ ለግን ድጋፍ እያደረጉ ወደ መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎች ተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየርና ይቀጥላል ማለት ነው።
እስኪ እንደ ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆችና ከኛ በፊት የኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል? ኃላፊነቱ ወይም የሚኖረው ሚና ይለያያል?
ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ ይሉ በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም በቃ አንድ ላይ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አልፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት ሬዲዮ ጣቢያዎች፣ አንድ ቴሌቪዥን ጣቢያ የነበረበት ጊዜ የነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ ይሁን በክፉ ባልሆነ መንገድ የተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል፣ ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት ነው። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን የሆነው እነዚህ ማህበራዊ መዋቅሮቻችን እየሳሱ ሲመጡ እሱን ሊተካው የሚዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ስቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሽን ለጋብቻም ይሁን ለወላጅነት ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጎታል። ከዛ ውጭ አለም ዝርግ ሜዳው ላይ የለሁም። ከዛን ዘር መረጃ በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ የታለሽ መልሳ ግባ ወደ ቤት፣ እቤት ከገባው በኋላ በቃ እኔ ሴፍ ነኝ፣ እናቴ ምረፍ ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንቶን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርጎ ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሹ ከሶሻል ሚዲያው ከሌላው ሜንስትሪም ሚዲያ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደየእድሜ ደረጃውና እንደየተለያዩ የወላጅነት ፈተናዎች እነዛን ጥያቄዎችን መልሱ ተከታታይ ስልጠናዎች ይኖሩታል።
በለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው?
13 እስከ 18 19 ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ በተለይ ደግሞ ስለማንነታቸው መጠየቅ የሚጀምሩበትን የማንነት ወዴት ነው የሚሄደው ምንድን ነው እዚህ ማደርገው እነዚህ የመሳሰሉ ከበበት ጥያቄ አምሮአቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ የአምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱ ለውጥ ብናነሳ በተለይ ከወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግበት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ ከፍ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባል። ምንድነው አድግ ያለው ለራሴ አቃለው የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው እነሱ ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ ጥረት የአቅም ውስንነት አለ። እንዳይጠይቁ ደግሞ አድግ ያለው አቃለው የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን ሐሳባቸውን አዳምጦ ነው መነሳት ያለበት። እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችንን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው።
ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥርና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድነው የሚፈጠረው በማህበረሰብ ውስጥ የሚፈጠረው ተጽዕኖ?
ስናሳድግ እናሳድገው ህፃናትን አይደል የነገውን ወላጆች የነገውን መሪዎች ያሳደግን ያለ ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን ተለየ ሞያ ላይ እንዲገቡ ጥሩ አገልጋዮችን ያፈራን እንዲላል። ያን ባላደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል። ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩና ያለን እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥለው ሲወጡና ያለን እንዴ አሁን አሁን ምን ሰማው በቃ ሶሻል ሚዲያ ላይ ራስ ፖስት እያደረጉ በቃ ራስን የማጥፋትና ምን ትራውች ሁሉ ዝቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙና ያለ ይሄ ማለት ምንድነው እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አጽ ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለንም እናልፈውና ወላጅነት እጅግ በጣም መሰረታዊ የማህበረሰብ ግንባታ መንገድ ነውና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው።
ወላጆች ይሄንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው ወይ የሚሰጠው? መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ?
በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ ካል ከፍለውባቸዋል ራስን ቻለ ወጪ ስላለ። ከዛ ውጪ ደግሞ በተለይ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮቺንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት እየመጡ ይሳተፋሉ ማለት ነው።
በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት ይቃል አድርገው በዛ እንለያይ።
በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፍቃድ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከጻነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲካሉነ ወዩልህ በማለት ካደረግ ነው የስልጣን ጥያቄ አለ። እኛ ፍት ያደርጉት ይችላል፣ ዞሮ ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እንቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ። ስህተት ሲሰሩ ደግሞ ከስህተት እንዲማሩ ያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀምን መባት ከቻለን ልጆቻችን ሁሉም ተራዊ በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተናዊ ወላጅነት ነው።
በጣም ነው የማመሰግነው አቶ ሽመልስ፣ እግዚአብሔር ይስጥልኝ። ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
አድማጭ ተመልካቾቻችን ስለነበረን ቆይታ እናመሰግናለን። ለዛሬ ያዝነውን እዚህ ላይ ፈጽመናል። የደንገረበው መስተናደውን በመምራት ብርሃን ኃይሉ በቅንብሩ አብረናችሁ ነበር። ሰላም ጤና ይስጥልኝ። ተናደር